ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ለ30 ደቂቃዎች ያህል ከጽዮን ግርማ ጋር አብረናችሁ እንዘልቃለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ ወደ አስመራ እናመራለን። የአስመራ ከተማ ነዋሪዎች ከኢትዮጵያ ጋር የተጀመረውን የሰላም ውይይት እንደሚደግፉ ተናግረዋል።
በጣም 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 መግለጫውም የለኝም። እኔ ኑሬበታለሁ፣ ኢትዮጵያ አስተምሬበታለሁ። እንጠጡ አጠቃላይ ቴክኒክና ቮካሽናል ስኩል መምህር ነበር።
ስሜ ቢኒያም አብርሃም ገብረ ጻድቅ እባላለሁ። እኔ የኢትዮጵያ አሰላ የሚባል አካባቢ ነው የተወለድኩት። በህፃንነቴ ከእናቴ ጋር ወደ ኤርትራ ከመጣሁ በኋላ የኢትዮጵያና ኤርትራ ግጭት በመከሰቱ የአባቴ አድራሻም የለኝም። እስካሁን ድረስ አባቴን አላውቀውም።
ይህን የሰላም ጅማሬ በአጭር ጊዜ አልቆ ሁለቱም አገሮች ወደ ድሮ የነበሩበት እንዲመለሱ እግዚአብሔር ይርዳል። ዶክተር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ይህን የሰላም ጉዳይ በማፋጠናቸው ሊመሰገኑ ይገባል።
ከአስመራ ከተማ ነዋሪዎች ነው የሰማ ነው። በኢትዮጵያ የሶስት ቀናት የስራ ጉብኝት ያደረገው በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ የተመራው ቡድን አስመራ ገብቷል። ለፕሬዚዳንት ኢሳያስ አፈወርቂ ከጠቅላይ ሚኒስትር አብይ አህመድ የተላከውን መልእክትና ስጦታም አበርክቷል።
ጠቅላይ ሚኒስትር ለኤርትራው ፕሬዚደንት ክቡር ኢሳያስ አፈወርቂ ያዘጋጁትን መልእክት በእጅ ሰጥተዋቸዋል። በቀጣይነት በሁለቱ መሪዎች መካከል የሚደረገውን ውይይት በተመለከተ ይሄ በቅርብ ጊዜ የሚሆን ነው፣ የሁለቱ መሪዎች ግንኙነት፣ ይህንም በተመለከተ መልእክት ልከውላቸዋል።
የኢትዮጵያው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁን ነበር የሰማችሁት። የሁለቱ ሀገሮች የሰላም ውይይት የተሳካና በቅርቡ መሪዎቹ ተገናኝተው እንዲወያዩ መንገድ መጠረጉን ተናግረዋል።
በአዲሱ የኢትዮጵያ ጠቅላይ ሚኒስትር ከሚካሄዱ የለውጥ እርምጃዎች በተጻራሪ በሀገሪቱ አንዳንድ ክፍሎች የሚታዩ የመብት ጥሰት ድርጊቶች እንዳሳሰቡት የሰብአዊ መብቶች ጉባኤ አስታወቀ።
ከቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች ኑሯቸውን መስርተው ለዓመታት ከኖሩበት ቀዬ የዚህ ክልል ተወላጅ አይደላችሁም በሚል ሰበብ በመቶ ሺዎች የሚቆጠሩ ዜጎች ለዘመናት ከኖሩበት ቀያቸው እየተፈናቀሉ ያሉበት ሁኔታ ዋነኛው ነው።
በአዲሱ ጠቅላይ ሚኒስትር ከሚካሄዱ የለውጥ እርምጃዎችን በተመለከተ የሰማችኋቸው አቶ አምሃ መኮንንን ነው። ጠበቃ ናቸው። ዘገባ አለን።
የኢትዮጵያ ብዙ ሰክሪታ የከፈሉ ለኦሮሞ አርት የሚሆን አሁን ለመጣው ለውጥ በጣም ከፍተኛ ዋጋ የከፈሉ አርቲስቶች እኔም ማከብራቸው ባልተገኙበት የኔ መገኘት ሌላ ነገር ነው ብዬ ተመለስኩ ማለት ነው የኔ አስተሳሰብ።
ከላይ የሰማነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ከስነ ጥበብ ባለሙያዎች ጋር ባደረጉት ውይይት ሁሉንም ያካተተ አልነበረም ሲሉ የተሰሙ ድምጾች ናቸው። በአንጻሩ በስብሰባው የተሳተፉ ውይይቱ ጠቃሚ እንደነበረ ገልጸዋል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ በድጋሚ ተመልሰን መጥተናል። በቤንሻንጉል ጉሙዝ ክልል ለተቀሰቀሰው ግጭት በገንዘብ የተደለሉ ሰዎች እጅ እንዳለበት የክልሉ ፕሬዚዳንት አቶ አሻድሌ ሀሰን አስታወቁ። በዚህ ድርጊት የተጠረጠሩ 40 ሰዎች በቁጥጥር ስር መዋላቸውን ለሀገር ውስጥ መገናኛ ብዙሀንም አስታውቀዋል። ከቅዳሜ ጀምሮ በክልሉ ተቀስቅሶ በነበረው ግጭት የ10 ሰዎች ህይወት ማለፉን፣ በማኦ ኮሞ 40፣ በአሶሳ ደግሞ 40 ሰዎች መቁሰላቸውን መዘገባችን ይታወሳል። የክልሉ ፕሬዚዳንት አቶ አሻድሌ ግጭቱን ማን እንደቀሰቀሰው የደረሰውን ጉዳት በተመለከተ የሚያጣራ ኮሚቴ መቋቋሙንና ከውጤቱ ከሚገኘው ምርመራ በኋላ ይፋ እንደሚያደርጉ ለአሜሪካ ድምጽ መናገራቸውን መዘገባችን ይታወሳል። በዛሬው ዕለት ያነጋገርናቸው ነዋሪዎች አሶሳ ከተማ ዛሬ መረጋጋት ታይቶባታል ብለውናል።
የኤርትራ መንግስት የልዑካን ቡድን በኢትዮጵያ ያደረገው ጉብኝት የሁለቱን ሀገራት ግንኙነት ማሻሻሉንና ለተጨማሪ ውይይቶች ደግሞ መንገድ መጥረጉን የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታውቀዋል። የሁለቱን ቡድን ጉብኝት አጠናቆ የልዑካኑ ቡድን ጉብኝቱን አጠናቆ ወደ ኤርትራ ተመልሷል። ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂም በቅርቡ እንደሚገናኙ ይጠበቃል ተብሏል።
የአውሮፓ መሪዎች ሩሲያ እንደ አውሮፓውያን አቆጣጠር በ2014 ዓ.ም የዩክሬንን ክሪሚያ ባህረ ገብ መሬት በመውረሯ የተጣሉትን ማዕቀብ ለማራዘም ተስማምተዋል። መሪዎቹ ዛሬ ባወጡት መግለጫ ማዕቀቡ የተራዘመው ለቀጣዮቹ 6 ወራት ነው ብለዋል። የአውሮፓ መሪዎች ዩክሬንን አስመልክቶ አጭር ውይይት ካደረጉ በኋላ ከዚህ ውሳኔ የደረሱት በብራስልሱ ስብሰባቸው ላይ መሆኑን አንድ ማንነቱ ያልተገለጸ ምንጭ ለፈረንሳይ የዜና አገልግሎት ተናግሯል። ዩናይትድ ስቴትስም በዚሁ ሳቢያ በሩሲያ ላይ የጣለችው ማዕቀብ ማቆየት እንደምትፈልግ ተዘግቧል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቀዳሚው ዘገባችን ወደ አስመራ ይሆናል የሚወስደን። በኢትዮጵያና በኤርትራ መካከል የተጀመረውን የሰላም ውይይት እንደሚደግፉት ቪኦኤ ያነጋገራቸው የአስመራ ነዋሪዎች ገልጸዋል። በሌላ በኩል በኢትዮጵያ ለ3 ቀናት የቆየው የኤርትራ ልዩ የሰላም ልዑካን ቡድን ወደ አስመራ መመለሱ ተገልጿል። በዚህ ታሪካዊ መሆኑ የተገለጸው የሁለቱ ሀገራት የሰላም ውይይት በሀገራቱ መካከል በቀጣይ ስለሚኖረው ዲፕሎማሲያዊና ሰላማዊ ግንኙነት በተመለከተ የተወያዩ ሲሆን የልዑካን ቡድኑ ከፕሬዚዳንት ኢሳያስ አፈወርቂ የተላከ መልእክት ለጠቅላይ ሚኒስትር ዶክተር አብይ አህመድ እንዳደረሱና በመልሱም ከዶክተር አብይ አህመድ ለፕሬዚዳንት ኢሳያስ አፈወርቂ የተላከ መልእክት እንደተቀበሉም ታውቋል። የሁለቱ ሀገሮች የሰላም ጅማሬ ወደ ተሻለ ደረጃ ለማድረስ ጠቅላይ ሚኒስትር ዶክተር አብይ አህመድና ኢሳያስ አፈወርቂ በቅርብ ቀን ተገናኝተው እንደሚወያዩ የኢትዮጵያው የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁ ተናግረዋል። ሁለቱ መሪዎች መቼና የት እንደሚወያዩ ግን የተገለጸ ነገር የለም ይለናል ብርሃነ በረሀ ከአስመራ በላከው ዘገባ።
ኢትዮጵያና ኤርትራ መካከል በተፈጠረው የድንበር ግጭት ምክንያት ሁለቱ ሀገሮች ላለፉት 20 ዓመታት በባላንጣነት ሲተያዩ ከቆዩ በኋላ በአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ የሚመራው የኢህአዴግ ፈጻሚ ጽህፈት ቤት የአልጀርሱን ስምምነትና የዓለም አቀፉን የድንበር ኮሚሽን ያሳለፈውን ውሳኔ ሙሉ በሙሉ መቀበሉን ከገለጸ በኋላ የኤርትራ መንግስትም አፋጣኝ ምላሽ በመስጠት ከ3 ሳምንት በኋላ የልዑካን ቡድን ወደ አዲስ አበባ በመላክ በሁለቱ ሀገራት መካከል ተቋርጦ የነበረው የሰላም ግንኙነት በመጀመሩ የሁለቱም ሀገራት ህዝቦች በደስታ እንደተቀበሉት በመግለጽ ላይ ናቸው። ቪኦኤ ያነጋገራቸው የአስመራ ከተማ ነዋሪዎችም የሰላም ጅማሬው እንዳስደሰታቸውና እንደሚደግፉት ገልጸዋል። ሰላም ከማንምና ከምንም በላይ ለሰው ልጆች ከፈጣሪ የተሰጠ ልዩ ስጦታ እንደሆነ የገለጹት አስተያየት ሰጪ ፈጣሪ የሁለት ሀገሮች ህዝቦችን እንዲባርክ ተመኝተዋል።
ሁለቱም መንግስታት መካከል የሰላም ግንኙነት በመጀመሩ በጣም ነው የምናመሰግነው። ሁለቱም ህዝቦችና ሀገሮች ለረጅም ጊዜ በአንድነትና በፍቅር ሲኖሩ የነበሩ ወንድማማቾች ህዝቦች ናቸው። ሰላም ከማንምና ከምንም በላይ አስፈላጊ ከአምላክ የተሰጠን ልዩ ስጦታ ነው። ስለዚህ አሁንም ይህን የሰላም ጅማሬ በአጭር ጊዜ አልቆ ሁለቱም ሀገሮች ወደ ድሮ የነበሩበት እንዲመለሱ እግዚአብሔር ይርዳል። ዶክተር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ይህን የሰላም ጉዳይ በማፋ ጣናቸው ሊመሰገኑ ይገባል። አምላክ የሁለት ሀገሮች ህዝቦችን ይባርክ።
ስሜ ቢኒያም አብርሃም ገብረ ጻድቅ እባላለሁ። እኔ የኢትዮጵያ አሰላ የሚባል አካባቢ ነው የተወለድኩት። በህፃንነቴ ከእናቴ ጋር ወደ ኤርትራ ከመጣሁ በኋላ የኢትዮጵያና ኤርትራ ግጭት በመከሰቱ የአባቴ አድራሻም የለኝም። እስካሁን ድረስ አባቴን አላውቀውም።
የአባት ማን ነው የሚባሉት?
አባቴ አብርሃም ገብረ ጻድቅ ነው የሚባለው። የትውልድ አገሩ እንድርታ ነው የሚባለው።
ስለ አባቴ የሰማው አንዳንድ መረጃዎች አሉ፣ እስኪ ትነግረኝ።
አንዳንድ ጓደኞች እንደነገሩኝ አባቴ አሰላ ውስጥ ግብርና ሚኒስቴር ቦታ ላይ እንደ ኃላፊ ሆኖ ይሰራ ነበር። ዲግሪ ማስትሬት ማዕረግ አለው። ከዛ በኋላ ጥሮታ ወጥቶ መቀለ ውስጥ እንደሚኖር ጨውተውኛል። በዚህ መሰረት መቀለ ውስጥ የሚገኝና ኢትዮጵያ ውስጥ የሚገኝ ህዝብ አባቴን አድራሻ በቪኦኤ ቢልክልኝ በጣም ነው የምደሰተው። በዚህ ተጀምሮ ያለው የሰላም ሀሁ በጣም ነው የተደሰትኩት። ከዚህ በላይ የሰላሙ ጉዳይ ተጠናክሮ እንዲቀጥል ለምፈልገው እኔና አባቴ ደግሞ ልንገናኝ በጣም ተስፋ ነው ያደረኩት።
እስኪ አሁን አንተ እንግዲህ ሁለቱ ሀገሮች ተስማምተው የድንበሩ ሁኔታ ካለቀ በኋላ እስኪ አንተ የመሄድ ሀሳብና አባትን ሄደ የመፈለግ ፍላጎት አለ?
አዎ፣ አባቴን ላገኝ በጣም ነው የጓጓሁት። እኔም በጣም ነው የተደሰትኩት። ሁሉም ሚዲያ እከታተለዋለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረገው የሰላም ጥሪ እና የኛ የኤርትራ ፕሬዚደንት ኩቡር ኢሳያስ አፈወርቂ ያሽኳይ የሰላም ጥሪ በመቀበሉና የሉካን ቡድኑን በመላኩ በጣም ነው የተደሰትኩት። ከዚህ በላይ ተጠናክሮ ኤርትራ ህዝቦችና የኢትዮጵያ ህዝቦች ባንድ ላይ መገናኘቱ እንዲፈጠር ነው የምፈልገው። በመጨረሻም የዚህ የሰላም ሁኔታ ተጠናቆ በሁለቱም ሀገራትና ህዝቦች መካከል መልካም ግንኙነት እንዲቀጥል ትልቅ ምኞት ተስፋ አለኝ።
መምህርት ፀሐይ አልአዛር በበኩላቸው ሁለቱ ህዝቦች የተጣሉበት ሳይሆን የተፋቀሩበት ጊዜ እንደሚበዛ በመግለጽ መጪው ጊዜ ጥሩ እንደሚሆን ተናግረዋል።
ለዚህም ላደረሰን አመሰግናለሁ ጌታዬ። በጣም 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 መለጫውም የለኝም። እኔ ኑሬበታለሁ ኢትዮጵያ፣ አስተምሬበታለሁ። እንጠጣ አጠቃላይ ቴክኒክና ቮካሽናል ስኩል መምህር ነበርኩኝ። አሁን እግዚአብሔር ፈቅዶት ይኸው ይህን ነገር ሆኖልናልና ዶክተር አብይ መሐመድ መምጣት ለኢትዮጵያን ብቻ ሳይሆን እንዲሁም ለእኛ እዚህ ላለነው ፍላጎታችንን ከነበረው አንጻር ጋር አብሮ የተዋሃደ ነገር ነው እና እግዚአብሔርን አመሰግናለሁ። ለብዙ ዘመናት አብረን የኖርንበትን በባህል በሃይማኖት ምንም መራራቅ ያልነበረን ሰዎች ያንን ነገር ተፈጠረ ከሀያ ዓመት በፊት። እግዚአብሔር ፈቅዶት ደግሞ አሁን በዶክተር አብዩ ይህንን ነገር መሆኑ ከመንግስት ፍላጎቱ የኢትዮጵያ መንግስት አሁን የደረሰበትን ፍላጎት ነው። አሁን እኩል የሆነ ፍላጎት እናያለን። ለሁለቱም የሚገቡበት ያሉት ቃላትና ሁኔታዎችም እርምጃዎችም እግዚአብሔር ይመስገን ሆኖልናል። ከእንግዲህ አንዳንድ እንደተባለውም ነገሮች ሊኖሩ ይችል ይሆናል። ከአስተሳሰብ አንጻር ከዜጎች ከተለያዩ ከኢትዮጵያም ይሁን ከኛ እኛ ግን የምናውቀው የሁለቱም መዋሀድ ተለያይቶ እንደነበረ የማይመስል አቀባበሉ የኢትዮጵያ መንግስት ስናየው በእኛ ደግሞ እጥፍ አድርገን እንደምንቀበል ነው የምናየው። በጣም ደስ ብሎናል። ወገኖቻችን ናችሁ፣ እንወዳችኋለን። ለወደፊትም ግን ለኤርትራና ኢትዮጵያ ብቻ ሰው ለመላው አፍሪካ ሁለቱም እንደሚያገለግሉ ይታየኛል። የተጣላንበትን ሳይሆን የተፋቀርንበትን ዘመን ይበዛል እና ጓደኞችም ኮንግራጁሌሽን ብለውኛል። ለምሳሌ አለም ፀሐይ ተንጋ አሜሪካ ትናንትና ተገናኝታል በስልክ። ኢትዮጵያውያን የኛ ቤተሰቦችና የእኛ አጋሮች መሆናችን እናውቃለን። ጥሩ የጊዜ ዘመን ይሆንልን።
አቶ ስምኦን፣ እነዚህ ሁለት በደም የተሳሰሩ ህዝቦች የደርግ ስርዓትን በጋራ እንደጣሉት ሁሉ በውህደት በመስራት የሀያ ዓመት ስራቸውን በአጭር ጊዜ እንደሚያካክሱት አስተያየቱን ሰጥተዋል።
ስምኦን ተወልደ እባላለሁ። በጣም ደስ የሚል ነገር ነው ይሄ አሁን ተደርጎ ያለው ሰላም ስምምነት በኢትዮጵያ በኩል የመጣ ቅድመ ኩነት ያለውን የኮሚሽን ዶብ የሰጠውን ፍርድ በመቀበልና በኤርትራ ወገን ደግሞ ጥሩ መልስ በመስጠት ፕሬዚዳንት ኢሳያስ አፈወርቂ ልኡኩን በመላኩ በጣም ደስተኛ ነኝ። ከጎረቤት ጋር እኛ በተለይ ኢትዮጵያ ኤርትራ ሲባል በደም በሃይማኖት በሁሉም ነገር የተሳሰርን ህዝቦች ነን። ከዛ በፊት የነበረውን ደርግን አሸንፈን የነበረውን ስርዓት አትተን አሁን ዲሞክራሲ ስርዓት ተተክሎ ሁለቱ ሀገሮች ላይ በኩልብትና ሲኖሩ በጣም ደስ ይላል። በተለይ ጠቅላይ ሚኒስትር ዶክተር አብይ ያደረጉት ትልቅ የሰላም ጥሪ፣ በኤርትራ በኩል ደግሞ የተሰጠው በጎ መልስ በጣም ደስ ብሎኛል። ከአሁን በኋላ ከኢትዮጵያ ጎረቤት ሀገራችን ጋር ጥሩ አድርገን በሰላም በፍቅር በወዳጅነት በብልጽግና የምንሰራበት የጠፋውን ሀያ አመት ትተን ወደሚመጣው አምስት አስር አመት የጠፋውን ሀያ አመት ክሰን በጥሩ በሰላም ሁኔታ እንደምንኖር ተስፋ አደርጋለሁ።
በኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳልህና በፕሬዝደንት ኢሳያስ አማካሪ አቶ የማነ ገብረአብ የተመራው የልዑካን ቡድን በኢትዮጵያ ለሶስት ቀናት ያካሄደውን ታሪካዊ የሰላም ግንኙነት ጨርሶ ወደ ኤርትራ ተመልሷል። የልዑካን ቡድኑ በኢትዮጵያ በቆየበት ወቅት ከፕሬዝደንት ኢሳያስ አፈወርቂ የተላከ መልእክት ለዶክተር አብይ አህመድ እንዳደረሰና በሁለቱ አገሮች የሰላምና ቀጣይ የዲፕሎማሲያዊ ግንኙነትን አስመልክተው እንደተነጋገሩ ተገልጿል። ብርሃኔ በርሄ ለአሜሪካ ድምጽ ከአስመራ።
ብርሃኔ በርሄን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኤርትራ መንግስት የልዑካን ቡድን በኢትዮጵያ ያደረገው ጉብኝት በሁለቱ ሀገራት ግንኙነት መሻሻልና ለተጨማሪ ውይይቶች መንገድ መጥረጉን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቁ። የልዑካን ቡድኑ ወደ አስመራ ከተመለሱ በኋላ መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ የሁለቱ ሀገሮች መሪዎች በቅርቡ እንደሚገናኙ እንደሚጠበቅ ተናግረዋል። እስክንድር ፍሌው ተከታዩን ዘገባ ልኳል።
በሀያ ዓመታት ውስጥ ያልታየ መርታ ያሳዩ ሁለት ሳምንታት የኢትዮጵያና የኤርትራ ባለስልጣናት የሰሞኑ ግንኙነትና ንግግር ደም አፋሳሹን ጦርነት ወደ ኋላ የተወ የሁለት አስርት ዓመታቱን ታሪክም የቀየረ መስሎ ታይቷል። ከሀያ ዓመታት በኋላ ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው የኤርትራ መንግስት የልዑካን ቡድን ቆይታም የተሳካ እንደነበር ተገልጿል። በቀጣይ በመሪዎች ደረጃ ለሚካሄደው ውይይትም መንገድ ጠርጓል ነው ያሉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ። ሚኒስትሩ ለሀገር ውስጥ የመገናኛ ብዙሃን እንደገለጹት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በእጅ የሚሰጥ መልእክት በልዑካን ቡድኑ አማካኝነት ልከዋል።
ክቡር ጠቅላይ ሚኒስትር ለኤርትራው ፕሬዝዳንት ክቡር ኢሳያስ አፈወርቂ የአዘጋጁትን መልእክት በእጅ ሰጥተዋቸዋል። በቀጣይነት በሁለቱ መሪዎች መካከል የሚደረገውን ውይይት በተመለከተ ይሄ በቅርብ ጊዜ የሚሆን ነው የሁለቱ መሪዎች ግንኙነት፣ ይህንን በተመለከተ መልእክት ልከውላቸዋል። በተመሳሳይም ይህንን ከሀያ ዓመት በኋላ ይህን ግንኙነት ወደ ሌላ ምዕራፍ የሚወስድ አይን የሚከፍት የኤርትራና የኢትዮጵያን ሕዝቦች እንደገና መልሶ የሚያገናኝ የልዑካን ቡድን ፕሬዚደንት ኢሳያስ በመላካቸው ምስጋና አቅርበዋል። ሌሎች በሁለትዮሽ ግንኙነቶቻችን ወደፊት እንዴት የበለጠ እንደምናጠናክርም ውይይት አድርገናል። እንግዲህ
አሁን በአጭር ጊዜ እየተሳካ ያለው ለአመታት ሳይሳካ የቆየው የሁለቱ ሀገራት ግንኙነትና ንግግር መሆኑንም ሚኒስትሩ አብራርተዋል።
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን በግልጽ ለኢትዮጵያ ህዝብ ካሳወቁ ጊዜ ጀምሮ ሁኔታውን ስንከታተል ነበረ። እንግዲህ ከዚህ በፊት በብዙ ጊዜ ለበርካታ ጊዜያት የተሞከረ ጉዳይ ነው። ለበርካታ ከዚህ በፊት የነበሩ የሀገራችን መሪዎች የሞከሩት ነገር ነው። አልተሳካም ይሄ እስካሁን። ይሄ ግን በሳምንታት ውስጥ መልስ የተገኘበት ለኢህአዴግ ስራ አስፈጻሚ ወስኖ ክቡር ጠቅላይ ሚኒስትር አብይ ለዘረጉት የሰላም እጅ በፍጥነት ምላሽ የተገኘበትና ዴሊጌሽኑም እነዚህ የመጡ ሁለት የኤርትራ ከፍተኛ ባለስልጣናትም ያንን መንፈስ ይዘው ነው የመጡት። ያን የደስታ መንፈስ ይዘው ነው የመጡት እና በእውነት ትልቅ በዚህ አካባቢ በሪጅኑ ላይ ለሰላም ትልቅ ተስፋ የፈነጠቀ ውይይትና ቆይታ ነው ማለት እችላለሁ።
በኢትዮጵያ ጉብኝት ያደረገው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ የማነ ገብረአብ የሚገኙበት የልዑካን ቡድን ወደ አገሩ ተመልሷል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በቅርቡ እንደሚገናኙ ቢገለጽም የትና መቼ እንደሆነ ግን በይፋ የወጣ መረጃ የለም። ያልተረጋገጡ ምንጮች ለአሜሪካ ድምጽ እንደገለጹት ግን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁለት ሳምንታት ባልበለጠ ጊዜ ውስጥ ወደ አስመራ ሊጓዙ ይችላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ተከታዩ ዘገባችን እዚያው አዲስ አበባ የሚያቆየን ይሆናል። ሰላምና ዴሞክራሲን ለማስከበር የኢትዮጵያ ሕዝብ ተስፋ የጣለበት ሁኔታ በከንቱ እንዳይባክን ሲል የሰብአዊ መብቶች ጉባኤ አሳሰበ። በአዲሱ ጠቅላይ ሚኒስትር ከሚካሄዱ የለውጥ እርምጃዎች በተጻራሪ በአንዳንድ የሀገሪቱ ክፍሎች የሚታዩ የመብት ጥሰት ድርጊቶችን ዘርዝሮ ሊወሰዱ የሚገባቸውንም እርምጃዎች አክሏል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል።
ሰብአዊ መብቶች ጉባኤ የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ረፈሩ ላይ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ ወቅታዊውን የሀገሪቱ ሁኔታ እንደ አንድ የሰብአዊ መብቶች ተሟጋች ድርጅት ተስፋውንና ስጋቱን የገለጠበት ነበረ። በሀገሪቱ የሰብአዊ መብቶች አያያዝ ወደ ኋላ ተመልሶም አስከፊውን ጊዜ አስታውሷል። ከሦስት ወራት ወዲህ ግን የታየው ለውጥ በዜጎች ልብ ያሳደረውን ተስፋ በዚህ መግለጫው ባጭሩ ዳሷል። በተለይም አዲሱ ጠቅላይ ሚኒስትር በበዓለ ሲመታቸው ዕለት ለሰብአዊ መብቶች መከበር መሥዋዕትነት ለከፈሉ ዜጎች ያላቸውን ክብር መግለጻቸውና ስለ ደረሰባቸው እንግልትም ይቅርታ መጠየቃቸው በሀገራችን ዴሞክራሲን ማስፈን የሕልውና ጉዳይ መሆኑን መግለጻቸው ጭምር በመልካምነቱ የሚታይ ነው ብሏል ሰመጉ። አክሎም ጠቅላይ ሚኒስትር አብይ አህመድ ባለፉት ጥቂት ወራት የወሰዷቸው እርምጃዎችን በመዘርዘር መንግሥት ሲፈጽማቸው የኖረውን ስህተቶች በማረም ዜጎች ሁሉ ተስፋ እንዲሰንቁ አድርገዋል። ባጭሩ ዶክተር አብይ በሀገሪቱ ታሪክ አዲስ ምዕራፍ መጀመራቸውን የገለጸው ይህ ጽሑፍ ከቅርብ ጊዜ ወዲህ የሚታዩትን አፍራሽ እርምጃዎችን ይህን ተስፋ ያጨልማሉ የሚል ስጋት እንዳደረበት አልሸሸገም። የሰመጉ ሥራ አስፈጻሚ ኮሚቴ ሰብሳቢ አቶ አመሀ መኮንን፣
ይሁን እንጂ ይህን አጓጊ ሁኔታ ሊያደበዝዙ ወይም ሊቀለብሱ የሚችሉ ሁኔታዎች መታየታቸው ድርጅታችንን በእጅጉ ያሳስበዋል። በዚህ ረገድ በዋናነት ከሚጠቀሱት ችግሮች ውስጥ አሁን እየታየ ያለውን መልካም ጅምር በሚጻረር መልኩ ከቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች ኑሯቸውን መስርተው ለዓመታት ከኖሩበት ቀዬ የዚህ ክልል ተወላጅ አይደላችሁም በሚል ሰበብ በመቶ ሺዎች የሚቆጠሩ ዜጎች ለዘመናት ከኖሩበት ቀያቸው እየተፈናቀሉ ያሉበት ሁኔታ ዋነኛው ነው።
ይኸው መግለጫ እንደሚለው ከሆነ ሰመጉ ያስቸኳይ ጊዜ አዋጁ ጥሎበት በቆየው ገደብ እና ባለበት የበጀት እጥረት ምክንያት እስካሁን ሙሉ የመስክ ምርመራ ለማድረግ ባይችልም ዜጎች ከተፈናቀሉባቸውና በስደት ከሰፈሩባቸው አካባቢዎች ባሰባሰበው መረጃ ተፈናቃይ ዜጎች ለከፍተኛ የሰብአዊ ቀውስ ተጋልጠዋል ብለዋል። ኢትዮጵያም በዓለም ላይ በየሀገራቸው ዜጎቻቸው ከፍተኛ ቁጥር ተፈናቅለው ካሉባቸው ሀገሮች አንዷ እንደሆነችም መግለጫው አመልክቷል። አቶ አማሃ መኮንን፣
ከነዚህ መካከል ከቤንሻንጉል ክልል በኃይልና በግዳጅ በርካታ ዜጎች ቤት ንብረታቸውን ለቀው ተፈናቅለው በባህር ዳር ከተማና በተለያዩ አካባቢዎች በችግር ላይ ሲሆኑ ጥቃቱ እና ማፈናቀሉ አሁንም እንደቀጠለ ነው። በደቡብ ክልል ጌዲዮና ጉጂ መካከልም ለረጅም ዓመታት ያልተፈቱ አስተዳደራዊና የተለያዩ ጥያቄዎች ምክንያት በርካታ የጌዲዮ ተወላጆች ሀብት ንብረት ላይ ጉዳት ደርሷል። በርካቶችም ከቤት ንብረታቸው እንዲፈናቀሉ ተደርገዋል። በጨለለቅቱ የጌዲዮ ተወላጅ ያልሆኑ ዜጎችን ከከተማው እንዲወጡ ከፍተኛ ጫና እየተፈጠረባቸው ይገኛል። ከቄለም ወለጋና ከቡኖ ወደሌ ዜጎች ከመኖሪያቸው ተፈናቅለዋል።
ሰመጉ ጠቅላይ ሚኒስትሩ ይህን ድርጊት ለማስቆም እያደረጉ የሚገኙትን ጥረትም የዘነጋ አይመስልም።
በዚህ ረገድ ክቡር ጠቅላይ ሚኒስትሩ መፈናቀሎቹ በደረሱባቸው አካባቢዎች በአካል በመገኘት ጭምር ድርጊቱን በጠንካራ ቋንቋ ማውገዛቸው እንደተጠበቀ ሆኖ በተቋም ደረጃ ግን የፌዴራልም ሆነ የክልል መንግስታት ይህን ህገወጥ የማፈናቀል ድርጊት ለማስቆም በቂ ጥረት ሲያደርጉ አልታዩም። ለደረሰው ሰብአዊና ቁሳዊ ውድመት ኃላፊነት የሚወስድም ሆነ ሰብአዊ እርዳታ የሚሰጥ አቅም ያለው የመንግስት አካል እስካሁን አልተገኘም።
እነዚህ በሀገሪቱ የተለያዩ ክፍሎች የሚታዩ አሉታዊ አዝማሚያዎችና ባለፈው ቅዳሜ ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ ለለውጡና ለጠቅላይ ሚኒስትር አብይ አህመድ ያለውን ድጋፍ ለማሳየት በወጣው ህዝብና በጠቅላይ ሚኒስትሩ ላይ የተቃጣው ጥቃት ያሳደረበትን ስጋት በሰፊው አብራርተዋል። እነዚህ አሉታዊ አዝማሚያዎችም ሊገቱ የሚችሉበትን መንገድ አመልክቷል። አቶ አምሃ መኮንን
ለሀገራችንና ህዝቦቿ ስር የሰደዱ ችግሮች እስካሁን ከተወሰዱት የለውጥ እርምጃዎች የዘለለ ዘላቂ እና ሁሉ አቀፍ መፍትሄ እንደሚያስፈልግ ሰመጉ አበክሮ ያስገነዝባል። ለሰብአዊና ዲሞክራሲያዊ መብቶች መከበር ብሎም ለብሔራዊ እርቅ ያደርሳል ብሎ ህዝብ ተስፋ ያደረገው አጋጣሚ እንዳይባክን ከመንግስት ብዙ የሚጠበቅ ቢሆንም ሌሎች አካላትም የበኩላቸውን ገንቢ ሚና ሊጫወቱ እንደሚገባ ሰመጉ ያሳስባል።
መግለጫው በዚህ አኳያ መንግስት፣ ሲቪል ማህበረሰቡ፣ ተፎካካሪ ፓርቲዎችና በአጠቃላይ የኢትዮጵያ ህዝብ በየግላቸው ይጠበቅባቸዋል ያላቸውን እርምጃዎች ጠቃቅሰዋል። ሰብአዊ መብቶች ጉባኤ በኢትዮጵያ ለሰብአዊ መብቶች መከበር፣ ለዴሞክራሲ ስርዓት መስፈንና ለህግ የበላይነት ላለፉት 26 ዓመታት ሲታገል የኖረ ኢትዮጵያዊ ድርጅት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ከስነ ጥበብ ባለሙያዎች ጋር ያደረጉት ውይይት ሁሉን ያካተተ አልነበረም ሲሉ አንዳንድ የመድረክ ሰዎች ተናገሩ። በአንጻሩ በስብሰባው የተሳተፉ ባለሙያዎች ጠቅላይ ሚኒስትሩ የስነ ጥበብ ሰዎች ለማህበረሰብ ብልጽግና፣ ለፈጠራ ስራ መስፋፋትና መጎልበት የሚኖራቸውና ሊኖራቸው ይገባል ባሏቸው ጉዳዮች ላይ ሰፊ ገለጻ ማድረጋቸውንና ጠቃሚ ሆኖ እንዳገኙት እየተናገሩ ነው። መስታወት አራጋው ዝርዝሩን ይዛለች።
ከትላንት በስቲያ በርካታ በጥበብ ስራ ላይ የሚገኙ ሙያተኞች ጠቅላይ ሚኒስትር አብይ አህመድ የሰጡትን ሙያዊ ገለጻ በቤተ መንግስት በመገኘት አድምጠዋል። በርካቶቹ ታዳሚዎች በጠቅላይ ሚኒስትሩ ገለጻ ደስተኛ መሆናቸውንም ተናግረዋል። በአንጻሩ ሁሉንም ሙያተኞች በኩል ያሳተፈ ጥሪ አይደለም በማለት ቅር የተሰኙ ሙያተኞችም ነበሩ። አጫሉ ሁንዴሳ በሙዚቃው ሙያው ለለውጥ ከፍተኛ እንቅስቃሴ በማድረጉ ይታወቃል።
ጠቅላይ ሚኒስቴሩ ስህተት ሳይሆን ይሄ የባህልና ቱሪዝሙ ስህተት ነው። በሀገራችን ላይ እየመጣ ያለውን ለውጥ ባልተለመደ መልኩ ነው እንግዲህ የሀገራችን ብሔርና ብሔረሰቦችን በእኩል አይነት መደመር የሚለውን ነገር ለነጠላ ዜማ እየተጠቀመው ነው ጠቅላይ ሚኒስቴሩ። ታሪፍ ሆኖ ሳለ ግን ይሄ ነገር ያልገባቸው ብዬ ነው የማስበው። እኔ ሲጀመር አጠራሩ ትክክል አልነበረም። ከነገ 2 ሰዓት ጠዋት እንደ ኢትዮጵያ አቆጣጠር አርቲስቱን ለመጋር እየተደወለልን ያለው ግን አመሻሹ ላይ ወደ 10 ሰዓት እና 11 ሰዓት አካባቢ ነው። ሁሉ ነገር አካሄድ ሊኖረው ይገባ ነበረ። አጠራሩም በስልክ ደውሎ ያናገረኝም አካል ትክክል አልነበረም አወራሩ። ዞሮ ዞሮ በንጋታው ግን እኔ ከተጠራው አልቀረብ ይዛ ሲሄድ ያየሁት ነገር ጥሩ አይደለም። ኮሮሞ አርቲ ከአራት እና ከአምስት ዋን ይበልጥ ሌላው ግን የቲያትር ቤት ሰራተኛ ሳአሊ ምን ምን ያንዳንዱ አለ እና ይሄ ነገር ምንድን ነው በየሳሰብ አልተመቸኝም እና ስለዚህ እኔ በላይ ብዙ ሰክሪፋይ ከፈሉ ለኦሮሞ አርት የሚሆን አሁን ለመጣው ለውጥ በጣም ከፍተኛ ዋጋ የከፈሉ አርቲስቶች እኔ ማከብራቸው ባልተገኙበት እኔ መገኘት ሌላ ነገር ነው ብዬ ተመለስኩ ማለት ነው። እኔ አስተሳሰብ ያመንኩበትን ያደረኩት ዞሮ ዞሮ ግን አሁን ባለው ተጨባጭ ሁኔታ የፌደራል ባልና ቱሪዝም ሚኒስቴሯ ይቅርታ ጠይቋል ስለዚህ ዞሮ ዞሮ ይሄ ነው። ፕራይም ሚኒስቴሩ ምንድን ያደረጉት ለባልና ቱሪዝሙ ነው የጻፉት። ያንዳንዱ ነገር ፕሮሲጀር አለው። የፌደራል የባልና ቱሪዝም ሚኒስቴሩ የግድ የኦሮሚኛው አርቲስት ማን ነው በኦሮሞ ህዝብ የሚወደደው ማን ነው ጥሩ ስራ የሰራው ያልሰራው የሚለውን የማወቅ ግዴታ አለበት ወይ የትግርኛውን ወይ የጉራግኛውን ወይ የምኑን። ግን እያንዳንዱ ክልል የራሱ የሆነ የክልሉ የባልና ቱሪዝም አለው። በዛ በኩል አርቲስቶቹን ማግኘት ይቻል ነበረ። እዛ ቦታ ላይ ሲሄድ በቢገርም ፍጥነት እኔ እንዳልኩሽ አሁን ማለት ለምሳሌ አሁን የኦሮሞን አርቲስቶች ለማግኘት በክልሉ ባልና ቱሪዝም ማግኘት ይቻል ነበረ። ምክንያቱም የፌዴራል ባልና ቱሪዝም ግዴታ ስላለበት ስለሌለበት ሁሉንም የማወቅ አለበት። ግን የቲያትር ቤት ሰራተኞቹ ተወዛዋዡ ሙዚቃ አቀናባሪው ምኑ እያንዳንዱ ነገር ግን እንዴት ነው የተጠራው ብዬ ስጠይቅ በኃላፊዎቻቸው ለኃላፊዎቻቸው ተደውለው በኃላፊዎቻቸው ነው ያገኟቸው። እኛንም ደግሞ በዛ በኩል ማግኘት ይቻል ነበረ። ስለዚህ ይሄ ነገር ጥሩ ነገር አይደለም። መስተካከል ያለበት መንገድ ደግሞ አድሬስ ማድረግ ስላለብኝ ነው እኔ ተመልሼ የሄድኩት እንጂ ግቢ ውስጥ እንዳልገባ ምናምን የተከለከልኩበት ምንም አይነት ምክንያት የለም። ልሽ
ዳዊት ይፍሩ በቀድሞ የሮሃ ባንድ የሙዚቃ ቡድን ውስጥ በኪቦርድ ተጫዋችነት ያገለገለ አንጋፋ ሙዚቀኛ ነው። ለበርካታ አመታትም የሙዚቀኞች ማህበር ስራ አስኪያጅ በመሆን አገልግሏል።
የኪነ ጥበብ ባለሙያዎች በሙሉ ተሰብስበው ጠቅላይ ሚኒስትሩ በቃ ትምህርታዊ የሆነ ነገር ነው። ኪነ ጥበብ ምንድን ነው? ኪነ ጥበብን የሚሰራው ማን ነው? አድማጩ ማን ነው? እንደዚህ አይነት እንደው ሰፊ የሆነ ትምህርት ነው። ከዛ በኋላ ግን ለጥያቄና መልስ ሰዓቱ አልበቃም እና በዚህ ነው የተለያየ ነው። የኪነ ጥበብ ባለሙያ እንደምታውቂው ነው፣ ሰርቶ በልቶ መኖር አለበት እና በመንግስት በኩል እንግዲህ እነዚህ ካልተመቻችሁ ሆነ ብሎ ታጥቆ ካልሰራ በስተቀረ አሁንም የድሮ አይነት ድህነት በጥበበኛው ላይ ይቀጥላል የሚል ፍራቻ ነው ያለኝ።
በክብር ተጠርቼ ከተገኘሁበት በማላውቀው ምክንያት ከጠቅላይ ሚኒስትሩ ገለጻ እንድነሳና እንድወጣ ተገድጃለሁ የምትለው ተዋናይና ደራሲ አስቴር በዳኔ ምክንያቱን ለማወቅና መብቴን ለማስከበር ጥያቄን ለጠቅላይ ሚኒስትር ቢሮ አቀርባለሁ በማለት ትናገራለች።
ውስጥ ገብቼ ነበር ተጠርቼ እንድወጣ ተደርጃለሁ ብዬ ጻፍኩ እና በጣም ከፍተኛ መነጋገሪያ ሆነ። ሳላስበው ነው እንደዚህ ይጋናል ብዬ አላሰብኩም። ከዛ ሬዲዮ ላይ ጠየቁኝ። ሬዲዮም ላይ ያለውን ነገር ነገርኳቸው እና እዚህ ሶሻል ሚዲያ ላይ የማየው ነገር ነገሩን የተለያየ አቅጣጫ ለማስያዝ ጥረት እያደረጉ ስለሆነ አሁን እኔ ምንድን የወሰንኩት የጠራውን አካል በምን ምክንያት ውጪ እንደተባልኩኝ ያን ያደረገው ሰው ማን እንደሆነ ኃላፊነቱን የሚወስደው እንዲነግሩኝ በደብዳቤ ለመጠየቅ ወስኝ ያለሁኝ።
የሙዚቃ አቀናባሪው ወንድሜን አሰፋ በጠቅላይ ሚኒስትሩ ሙያዊ ገለጻ ላይ ተገኝቷል። ሙያው ትኩረት ማግኘቱ መልካም ጅምር ነው ይላል።
ኢቬንቱ የነበረው እንደ ወርክሾፕ ነገርና እሳቸውም ከጥበብም ጋር ያላቸው ለጥበብም ያላቸው አንደርስታንዲንግ እንደምታውቂው እንግዲህ የኤኒ ኪነ ጥበብ ፋይናንስም ይሁን በምንም ይሁን ብዙ ተጠቃሚ አይደለም። ኢግኖር የተደረገ ኢንዱስትሪ ነው እና እሱ ላይም መንግስትም ትኩረት ሰጥቶ አብሮ እንደሚሰራ አርትን ያለው ካራክተር ምን እንደሆነ አርት ያለው ተጽዕኖ ምን እንደሆነ እንዴት ማህበረሰብ ለቼንጅ ማድረግ እንደምንችል እነዚህን የራሳቸውን አንደርስታንዲንግ ያው እንደ ወርክሾፕ የሰጡ እሳቸው። ሶ ያው እንደ ሞቲቬሽን ነገር ነው፣ እንደ ማነሳሳት አይነት ነገር አለው። የምርም እንደዚ አይነት ሊንክ ፈጥሮብኛል። ጥሩ ነው በጣም የሆነ ገብቶሻል። ምሳሌ ሲያደርጉ የነበሯቸው አርቲስቶች ለምትዘፋኞች ለምሳሌ ከውጭ እነ ቦብ ማርሊ የሁለት ሀገር ፕሬዚደንቶች እንዴት በዘፈኖቹ ሲያስታርቅ እንደነበረ አፓርታይድ ላይ የፈጠረው ተጽዕኖ። ስለዚህ በእኛ ዘርፍ በሙዚቃ ይህን ያህል ፓወር አለው መገደብ የለበትም የሚል ነገሮችን ነው ያስቀመጡት። አሪፍ ነው። እኔ በጣም በጥሩ አይን ያየው
በርካቶቹ የጥበብ ባለሙያዎች በጠቅላይ ሚኒስትር አብይ አህመድ ገለጻ መደሰታቸውንና ለሙያው ትኩረት መሰጠቱ በራሱ ከፍተኛ የሥራ ተነሳሽነት እንዳሳደረባቸው ተናግረዋል።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ የመራው ሞክቢል ያበሮ ነው። መልካም ምሽት። በነገው ጉዞ እንገናኝ።
Sonen Radio Nisagala Amerikati.